ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል። ጤና ይስጥልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ የካቲት 30 ቀን 2012 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሰኞ የካቲት 30/97 ቀን አለፋቸው። ሁኔታውን በቸልተኝነት የሚመለከተውና የተምታቱ መግለጫዎችን የሚሰጠው ኦህዴድ መራሹ አገዛዝ ለወጣቶቹ ደህንነት ከተጠያቂነት አያመልጥም። ወጣቶችን ለማስፈታት የሚደረገው ትግል መፋፋም አለበት። ዝግጅታችንን በዜና እንጀምራለን። በማስከተልም ወቅታዊውን ሁኔታ በሚመለከት በርኖስ ሳይገዙ ካባ በሚል ርዕስ ከፍኖተ ዲሞክራሲ ሬዲዮ ዝግጅት ክፍል የቀረበውን ጽሑፍ እናሰማለን። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ለሳን ዲሞክራሲያ ቅጽ 45 ቁጥር 3 የካቲት ወር 2012 ዓመተ ምህረት እትም አገራችን የምትገኝበት የቀውስ ሁኔታና መፍትሄው በሚል ርዕስ የቀረበውን አሰምተን ክፍል 1 ፕሮግራማችን ይተናቀቃል። በቅድሚያ ዜና። እሁድ የካቲት 29 ቀን ኦፌኮ የተባለው ድርጅት የዓለም አቀፍ የሴቶች ቀን ለማክበር ባዘጋጀው ስብሰባ ላይ ህዝብን ከህዝብ የሚለያዩ የጥላቻና የክፍፍል ንግግር መነገሩና ይህም የጽንፈኛ ብሔረተኞች ንብረት በሆነው በኦሮሚያ ሚዲያ ኔትወርክ መተላለፉ በርካታ ወገኖችን በከፍተኛ ደረጃ ያስቆጣ መሆኑ ታውቋል። የኦሮሞ ሴቶች ነፍጠኛ ሀበሻን ማግባት የለባቸውም ያገቡትንም እናፋታለን በማለት ሲሰማ የነበረው የክፍፍል ንግግር እጅግ አደገኛ ከመሆኑ በላይ የድርጅቱ መሪዎች መራራ ጉዲናና በቀለ ገርባ ባሉበት መሆኑ ብዙዎቹን አስገርሟል። ያገዘዙ ባለስልጣኖች እርምጃ እንደሚወስዱ የተለያዩ መግለጫዎች ሰጥተዋል። የጠቅላይ ሚኒስትር ጽህፈት ቤት ኃላፊ ተብየው የጥላቻ ንግግሮቹ በአገር አንድነትና አብሮነት ላይ አደጋ የሚያመጣ መሆኑን ገልጾ ይህንን በሚያስፋፋ በፖለቲካ ድርጅቶችና በሚዲያ ተቋሞች ላይ ተገቢና ተመጣጣኝ እርምጃ እንደሚወስድ ገልጿል። የብሮድካስት ባለስልጣንም ህዝብን ከህዝብ የሚያጋጭና ቁርሾ የሚፈጥር ንግግር በኦኤምኤን የተላለፈ መሆኑን ጠቁሞ በተቋሙ ላይ አስፈላጊውን እርምጃ በአስቸኳይ እንደሚወስድ ገልጿል። ከዚህ በፊት በነበሩት በተለያዩ አጋጣሚዎች ያገዛዙ አካሎች ህግን በተላለፉና የህዝብን አንድነት በሚያናጉ የሚዲያ ተቋሞች ላይ እርምጃ እንደሚወስዱ መግለጫ ከመስጠት ባለፈ በተግባር ያላዋሉት መሆኑን ግንዛቤ በመውሰዱ ይህም ከመግለጫ ያለፈ ሊሆን እንደማይችል ብዙዎቹ ያላቸውን ስጋት ይገልጻሉ። Human Rights Watch ሰኞ የካቲት 30 ቀን ባወጣው መግለጫ ከሁለት ወራት በፊት አገዛዙ በምዕራብ ወለጋ እንዲቋረጥ ያደረገው የስልክና የኢንተርኔት አገልግሎት በአካባቢው ነዋሪዎች ላይ ለኑሮ አስፈላጊው የሆኑ ግንኙነት ችግሮች በመፍጠሩና የመረጃ ጥረት በማስከተሉ በአስቸኳይ እንዲቀጥል ጥሪ አድርጓል። በቀለም ወለጋ በመራብ ወለጋና በሆሮ ጉድሩ ወለጋ ዞኖች የኢንተርኔት ሆነ የሞባይልና የየብስ ስልክ አገልግሎቶች ሙሉ በሙሉ የተዘጉ ሲሆን በመስራቅ ወለጋ ዞን ደግሞ የኢንተርኔትና የማህበራዊ ሚዲያ አገልግሎቶች በመቋረጣቸው ቤተሰቦች ከዘመዶቻቸው ጋር ለመገናኘትም ሆነ በአካባቢው ስለሚካሄደው ወታደራዊ እንቅስቃሴ መረጃ ለማግኘት አለመቻሉን ገልጿል። በአካባቢው ኦነግ ታጣቂዎች ላይ በሚካሄደው ዘመቻም ግድያና የጅምላ እስርን ጨምሮ ከፍተኛ የሰብአዊ መብት ጥሰት እየተደረገ መሆኑን አመላክቷል። በተያዘ ዜና ኦነግ ጫካ ከመገኘው የኦነግ ሸኔ ታጣቂዎች ጋር ምስጢራዊ ግንኙነት እንዳለው ደርሽበታል በማለት የኦሮሚያ ፖሊስ ኮሚሽን መግለጫ ሰጥቷል። የኦሮሚያ ፖሊስ ኮሚሽን ባለፈው ሳምንት መጨረሻ ላይ በሰጠው በዚህ መግለጫ ኦነግ ባንድ በኩል በሰላማዊ መንገድ ለመወዳደር በመርጫ ቦርድ ተመዝግቦ ይያለ በሌላ በኩል በረሃ ካስቀመጠው የታጠቀ ኃይል ጋር ምስጢራዊ ግንኙነት ፈጥሮ ከተለያዩ ክፍሎች ገንዘብ በማስተዋወስና ለትጥቅና ለስንቅ የሚሆን ገንዘብ የሚልክ መሆኑንና እንዲሁም ከአንዳንድ ክፍሎች አማካይነት የምግብ ራሽን አሰባስቦ ለታጣቂዎች እንደሚያዳርስ ተደርሶበታል ብሏል። ይህ ዜና የሚተላለፍላችሁ ከፍኖተ ዲሞክራሲ የኢትዮጵያ አንድነት ሬዲዮ ነው። በሱዳኑ የሽግግር መንግስት ጠቅላይ ሚኒስትር አብደላ ሐምዶክ የተጠነሰሰው የግድያ ሙከራ የከሸፈ መሆኑ ተነገረ። የግድያ ሙከራው የተደረገው ጠቅላይ ሚኒስትሩ ከቤታቸው ወደ ስራ ቦታቸው ለመሄድ በጉዞ ላይ እንዳሉ በአጃቢ መኪኖች ላይ በተነጣጠረ የቦምብ ጥቃት ሲሆን የተወሰኑ አጃቢ መኪናዎች መጎዳታቸው ተነግሯል። ጠቅላይ ሚኒስትሩ ለመላው የሱዳን ህዝብ በመገናኛ ብዙሃን ባደረጉት ንግግር ከቦምብ ጥቃቱ ማምለጣቸውንና በደህና ሁኔታ ላይ የሚገኙ መሆናቸውን ገልጸው የተወሰደው ጥቃት የሽግግሩን ሂደት በምንም መንገድ ለማደናቀፍ የማይችል መሆኑን እንዲያውም ይበልጥ ያጠናከረው እንደሚሄድ ገልጿል። የአጥቂዎቹ ማንነት እስካሁን ያልታወቀና በመርመራ ላይ መሆኑ የተነገረ ሲሆን በአንድ በኩል የበሽር ደጋፊዎች ሲጠረጠሩ በሌላ በኩል ሰሞኑን በአባይ ግድብ ጉዳይ የሱዳን የአረብ ሊግ ደጋፊ ባለመሆኗ የተበሳጩና ከግብጽ የተላኩ ክፍሎች ሳይሆኑ አይቀርም የሚል ግምት የሚሰጡ አሉ። በመጨረሻም በሶማሌ የአልሸባብ ከፍተኛ አዛዥ የነበረው በሽር መሐመድ ኮርጋብ በአየር ጥቃት መገደሉ ታወቀ። ከሁለት ሳምንት በፊት በአሜሪካ አማካይነት በተካሄደ የአየር ጥቃት መገደሉ ከቤተሰቦች የተነገረው በሽር መሐመድ ኮርጋብ ለረጅም ዓመታት የአልሸባብ መሪ ሆኖ የቆየ ሲሆን ከ12 ዓመት በፊት አሜሪካ እሱን ለገደለ 5 ሚሊዮን ዶላር ካሳ እንደምትከፍል ማስታወቂያ ወጣን ነበር ይታወሳል። የአብዛኛውን የሶማሊያ መካከለኛውና ደቡባዊውን ግዛቶች ተቆጣጥሮ በሚገኘው አልሸባብ ላይ የግለሰቡ መገደል ምንም ለውጥ አያመጣም ተብሏል። ውድ የፍኖተ ዲሞክራሲ ሬዲዮ አድማጮች ለዛሬ ያዘጋጀናቸው ዜናዎች እነዚህ መስሉ ነበር። ከሌሎች መራ ግብሮች ጋር አብራችሁን ትቆዩ ዘንድ በትህትና እንጋብዛለን። Oh,
የሰኞ የካቲት 30 ቀን 2012 ዓ.ም የፍኖተ ዲሞክራሲ ሀተታ በርኖስ ሳይገዙ ካባ ቀደም ተከተልን ለመዝለል ምኞት ሊኖር ቢችልም በይቻላል ፈረስ የብረት ግንብን ለማፍረስ መጣሩም አይከፋም ቢባልም ዋናውና መለስተኛውን አንገብጋቢውንና ሌላውን ለይቶ ማወቁ ጠቀሜታው ከፍተኛ ነው። በርኖስ ሳይገዙ ካባ እንዳይባልብን ብቻ ሳይሆን ሊጎዳን ከሚችልም ስህተት ለመራቅ ነው። ዋናውን ችግር ማየቱ ተስኖን በሆነ ባልሆነው እንዳንዳክር በሚልም ነው። ገዢዎች በፕሮፓጋንዳና ውሸታቸው እይታችን ወደ ምስራቅ መሆን ሲገባው ወደ ደቡብ ሊያደርጉት ሁሌም ይጥራሉ። ውስጣዊ ወይም የሀገር ውስጥ ችግር ሲመጣባቸው ደግሞ ህዝብን በብሔረተኝነት አቅጣጫ ቃኝተው በዙሪያቸው እንዲሰለፍና ታዛዥ እንዲሆንም ያደርጋሉ። የሚታወቅና ሁሌም የታየ ነው የህዝብን ትኩረት ወደ ውጭና ወደ አልባሌ ጉዳይ ላይ ማድረግ። በኢትዮጵያ ከህዝብ ደህንነትና ከሀገር አድን ስምሪት አንጻር ዋና ዋና ጥያቄዎቹን ዘረኞቹ በመሸፋፈን ከተሰማሩ ትንሽ ቆይተዋል ብንል ትክክል ነው። በስልጣን ላይ ያሉት ዘረኞች ለምሳሌ ማን የደንብ ይዶሎ አማራ ተማሪዎችን እንደጠለፈ ጠንቅቀው ያውቃሉ። ምን እንደደረሰባቸውም እንዲሁ ያውቃሉ። ተማሪዎቹን ለማስፈታት ተገቢውን እርምጃ እንዳይወስዱ አጋቾቹ ወዳጆቻቸው ናቸው። ሁሉም ከዚያው ከጠባብነትና ዘረኝነት ምንጭ የተቀዱና ተቀናጅተውም የሚሰሩ ናቸው። ሹሙ ለቡራዩ ነፍሰ ገዳዮችና ለሌሎቹ መንጋዎች ምን ያህል ጥብቅና እንደቆመ የታዘብነው ነው። ጅራፍ ራሱ መጥቶ ይጮሃል እንዲሉ ገዳዮቹ ሰለባንን ብለው ሲያወናብዱ ግን አብሯቸው መንጫጫቱንም ሰምተናል። ላለው የሰላም እጦትና የወንጀለኞች ጭፈራ ዋናው ተጠያቂ ዘረኞቹን ጋብዞና አቅፎ ያስተማራቸው አገዛዙ ነው ብንልም ሁሉም እንደሚያውቀው ባለምንጫውንና ኦነጎቹን በቁጥጥር ስር ማዋል ቀውሱን ይገታው ይችል ነበር። ግን ሹሙ እጁን በእጁ ሊቆርጥ የሚጠበቅ አይደለም። በመሆኑም ዋናው አቋሙ ማደናገርና የህዝብን እይታ አቅጣጫ መቀየር ሆኖ አለ። ህዝብን ሳይማክር ስልጣኑን ሁሉ የራሱ አድርጎ በኢትዮጵያ የነገ ይዘት ላይ በራሱና ለጠባብነቱ በሚያመች መንገድ ውሳኔም እየሰጠ ነው። አቅሙም ዝግጅቱም ከቶም በሌለበት አራት የሥራ ቋንቋዎች ብሎ በራሱ መወሰኑ ምንስ ጠቀሜታ ይኖረዋል? ያለውን ዘረኝነት ለማዳከምና ለማጥቃት መፍትሄው ይህ ነው ወይስ በሽግግር ሂደት ዴሞክራሲያዊ ሥርዓትን መመስረት? ፍየል ወዲህ ቅዝምዝም ወዲያ ፖለቲካ መጨረሻው ሁሌም ውድቀት መሆኑ ምንም ጥርጥር የለውም። የወያኔው ኮሎኔል ደግሞ ወደ ፋሽስትነት ሸርተት እያለ መሆኑ ህዝብ ጠርጥሯል። ጠራቶቹ እስከ ምርጫው ባለው ጊዜ ካልሸኙት መጨረሻው ወደ አምባገነንነት መጓዙ አይቀሬ ነው። ውሸታም አገዛዝ የውሸት ፋብሪካ በሀገር ሁሉ ያስፋፋል። ቀጣፊዎች ይፈለፈላሉ። መተማመን ጠፍቶ ድንበርበር ሲበዛም አምታቾችና ወስላቶች ገበያው ይደራላቸዋል። የሀገርን ታሪክ በራርዘው በአዲስ ይጽፋሉ። ታጋዮቹ መጻሕፍት ሆነው ታሪክ ሲሰሩ እነሱ አንገት ደፍተው እጅ ሰጥተው ታሪክና ሌላም ሲማሩ የነበሩት አይነቶቹ የመድረክ አባወራዎች ይሆናሉ። 27 ዓመት ወይኖ የነመለስን ጫማ ጠራጊ የነበረው ማፈሪያ ሁሉ ዛሬ ተረኛ ሆኖ በለስቀናኝ ብሎ አዲስ ታሪክ ይጽፋል። ወያኔን ታገልኩ፣ አኖሌ ሐውልትን አቆምኩ፣ አማራው ጋሞ ወዘተ በተከታዮች ሲጠቁ አላየሁም አልሰማሁም አልኩ ይለናል። ሹሙ ካረጀ ጣቃ በበለጠ ይቀደዳል ብንል ማጋነን ወይም መሳደብ አይሆንም። የሀገርና የህዝብ መሰረታዊና አንገብጋቢ ጥያቄ ዴሞክራሲ ሰፍኖ ህዝቡን የሚያገለግል ስርዓት እውን እንዲሆን ነው። በኢትዮጵያ ያሉት ኃይል ማመንጫ ግድቦች የህዝቡን እና የሀገራችንን የመብራት ኃይል እጥረት ሊያስወግዱ ሆነው ሳለ እስካሁን አልሆነም። የአባይ ግድብ በሚል ከግብጽም ከሌሎችም ግብግብ መግባቱ ጊዜው አለመሆኑ ግልጽ ነው። የሀገርን ሉዓላዊነት ያስረከቡት አገዛዞቹ ሆነው ሳለ ባገኙ ታጋጣሚ ሁሉ ኢሃፓን መፍሰስ ይቀናቸዋል። በተጨባጭ ኢሃፓ ለኢትዮጵያ ሉዓላዊነት በመቆሙ ይህ ነው የማይባል ችግርና ጥቃት ደርሶበታል። በአጼው ዘመን ጸረ አሜሪካ ጸረ ኢምፔሪያሊስት አቋሙን በመያዙ እስከዛሬ የዘለቀን የአሜሪካን ጠላትነት አትርፏል። በደርግ ዘመን የሀገር ሉዓላዊነት ለሶቪየት ህብረት ሲሰጥ ተቃውሞን ቀጠለ እንጂ ለኩባም ለመስኮብም ሲሰግድ አልታየም። ሶማሊያም ለምዕራብ ሶማሊያን ግንባርና ግዛት ዕውቅና ፈርሙልኝ ስትል እንቢ በማለት አቋም ያዘ እንጂ እንደ ወያኔ ሺ ብሎ አልፈረመም። በጣና በለስ ግድብ ግንባታ ጊዜ ከጣሊያኖቹ ግጭት የተፈጠረው በግድብ ግንባታ ውዝግብ ሳይሆን ወደ ነጻ ወዳልነው ግዛት መንገድ መስራት ሲጀምሩ ነው። ይህን ግጭት በውይይት ሮማ ከተማ በተደረገ ስብሰባ ፈተነው። ኩባንያው የግድብ ስራውን ቀጥሎ ወያኔ ሲገባ ስራውን አስቆሞ የግድቡን ስራ ቆሳቆሶች ሁሉ ወደ ትግራይ ከማጋጋዙ ባሻገር በቤኒሻንጉሎችና ሰፋሪ አማራዎች መካከል ግጭትን ቀስቅሶ ስራውን አደናቅፎ ቆይቷል። የአባይ ግድብ ሲባልም ግብጽ ለግንኙነት ያደረገውን ጥረት ድርጅቱ ሳይቀበል የቀረ ሲሆን የግንቦት ሰባት ቡድን መሪ በራሱ ቃል እንዳመነው በሻቢያ በኩል ግማሽ ሚሊዮን ዶላር ከግብጽ ተቀብሏል። ሹሙ ለስልጣን ሲበቃም ለግብጹ አልሲሲ ወላሂ ብሎ የሚጎዳችሁን አንሰራም ብሎ ሲመል ሲገዘት ያጋለጠውና ያወገዘው ኢሃፓ ነው። የሚፈልጉትን ሻጠር ግንቦት ሰባት የሚፈጽምላቸው ዓለም ሆኖን ሲረዱ ግብጽ ተቀማው ለማስጠበቅ በተደጋጋሚ በቀጥታም በጃዙርም ኢሃፓን ለመገናኘት ያደረገችውን ጥረት እና ሙከራ ድርጅቱ አልተቀበለውም። ዛሬም የአባይ ግድብ ድርድርን ለግብጽ ወዳጅ ሰጥቶ ብልሽትሽቱን ካወጣ በኋላ ሉዓላዊነትን ጠበቅኩ በዚህ ጉዳይ ለሚለው መመጻደቁ ማን ላይ ቆመሽ ማን ልታም የምንላቸው ከመሆኑ ባሻገር ከሃዲውን አገዛዝ ሌላ ለመስጠት የሚካሄድ የተቀናጀ ቲያትር ነው እንላቸዋለን። በኢንጂነር ስመኘው ግድያ ማን ከግብጽ ተባበረ ለምንስ ተደፋፈነ ብንል መልሱን በግልጽ እናገኘዋለን። በሀገራችን ግድብ ሞልቷል። ለአባይ ግድብ አዋጡን ተው ያልነው ያው ገንዘቡን ሊበሉ እንጂ ወያኔ ይህን ግድብ ለመስራት ምንም ፍላጎት እንደሌለው ስላወቅንም ነው። እንዳልነው የመለስ ሜቴክ ቢሊዮን ገንዘብ በልቶ ግድቡን ቀጥ አደረገው ስራውን ከሞላ ጎደል አስቆመ። አሁንም በቶሎ ጨርሱልኝ ልመና ግድቡ ይጠናቀቃል በተባለው ጊዜ ብሎ መገመቱ ሞኝነት ነው። ለምንስ አባይ አባይን በሚል በጸረ ግብጽ ስምሪት ሲደፍቁ ማየት ተገደን? መልሱ ግልጽ ነው። የውጭ ጠላት በመፍጠር የህዝብ ትኩረት ከሽግግሩ ከደምቢዶሎው ከዘረኝነቱ ዞር እንዲል ነው። ሹሙ ከስሯልና አገር ወዳድ የሚል ታፔላ ሊለጠፍበት ነው። የደርግና ወያኔ ርዝራዦች እርቃናቸውን ከወጡ በኋላ ከውድቀታቸው አልማር ብለው ዛሬም ገዢውን ቡድን ሊቀባቡ እየሞከሩ ናቸው። ወያኔም ያን ሁሉ ወንጀል ጥፋቱን የረሳንለት መስሎት የአባይ ውሃዎችን ሉዓላዊነታችን ሹሙ ለአሜሪካ ገጽ አስረከበም ሲል ማድመጥ ተገደናል። ድሮስ ከመጀመሪያውስ ኢትዮጵያን የባዕድ ጥገኛ ያደረጋት አንዱና ዋነኛው ወያኔ አልነበረምን? ከያባዎች ማንም ቢሆን ማን ለኢትዮጵያ ሉዓላዊነት ቆንኩ ሊል የሚችል ኃይል የለም። ዛሬ ታዲያ የካሃዲ መንጋ ግልብጥ ብሎ ኢሃፓን በክህደት ሊከስ ሊወነጅል ሲቃጣ ማየቱ በሐቅም ይሰቀጥጣል። ከሶማሊያ ጋር ማን ተፈራረመ ተረዳዳ? ወያኔ። የጦር መሳሪያ ግዥን ሰርዞ ለዚያድ ባሬ ማን ተቀመ? አሜሪካ። ህዝብን በማፈን ማን አገራችንን ተከላካይ ጦር አልባ ሊያደርግ ተነሳ? ደርግ ራሱ። ማን ዚያድ ባሬን ጦር ገጥሞ መስዋዕት ሆነ? የኢትዮጵያ ህዝብ። በጣም የሚያስገርመው ደግሞ ካራማራ ላይ ድል ያስገኘው ፋሽስቱ ኮሎኔል ነው በሚል ዛሬም ባርነትን መርጠው ሊያወድሱት የሚጠሩትን ውሽልሽሎች ስንሰማ ነው። ምኒልክ በህዝቡ ብቻ ተመክቶ የሶማሊያን ሳይሆን የገዘፈውን የጣሊያን ጦር ያሸነፈ እንጂ ድክመቱን በነ ኢሃፓ ለምሳሌ ወይም ሌሎች አሳቦና ከጉዳው ጥይ ብሎ መስኮብንም ደቡብ የመንንም ኩባንም ለምኖና እግረ መንገዱን ኢሃፓን ጨፍጭፎ በስልጣን የቆየ ወይም ድልን ያገኘ አልነበረም። የወያኔም የሹሙም የወደቀው ፋሽስት ማጫፋሪዎች ቅንጣት ለከትና ይሉኝታን የማያውቁ መሆናቸውን ካወቅን ጊዜ አልፏልና አንደነቅም። ውድቀታቸውንና ችግራቸውን በድርጅቱ ላይ ለማሳበብ መጣራቸው ከንቱ ልፋት ነው። ወታደራዊ ችሎታን ያጡት ተሻጥረው ሳይሆን ተደናቁረውና ከቤተ መንግስት በሩቅ ርቀት ውጊያ ሊመሩ በመጣራቸው ነው። የቆላ አፈር ቀምሶ የደጋ እህል ዝሩበት ይል ነበር የተባለው ግብስ ኮሎኔል ሆነ አገርን ከጧቱ የካዱ ጠባቦችና ገንጣዮች ናቸው ኢትዮጵያን የጎዷት ያዋረዷት የቦረቦራት እንጂ ህይወቱን የገበረላት ይሃፓ በገፍ ሞተላት እንጂ ቅንጣትም መቼም ሲጎዳት አልታየም። ባባይ ጉዳይም ዛሬ የሉዓላዊነት ጠበቃ ነበር ነን ባዮች የኢትዮጵያን ጥቅም ለባዕዳን አረብ ተባለ አሜሪካ ይሸጡ ካህዲዎች ናቸው የግብጽ ተጠረኞችና ዘመናዊ ባንዳዎች ናቸው። ሐቁ ይህ ነው። የኢንጂነር ስመኘው ገዳዮች ይጋለጡ የደምቢዶሎ አማራ ተማሪዎችን ያገቱና ያሳገቱ ለህዝብ ፍርድ ይቀርቡ ድል ለኢትዮጵያ ህዝብ የኢትዮጵያን ሉዓላዊነት የሚያስደፍሩ ሁሉ ይወገዙ።
Thank you. ዴሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ልሳን
ቅጽ 45 ቁጥር 3 የካቲት 2012 ዓመተ ምህረት አገራችን የምትገኝበት የቀውስ ሁኔታና መፍትሄው በረጅሙ የአገራችን ታሪክ ውስጥ በየካቲት ወር የተፈጸሙ መልካምም መጥፎም ክስተቶች አሉ። የቅርቦቹን ትተን የሩቁን ብንወስድ እንኳ በየካቲት 23 ቀን 1888 ዓመተ ምህረት ኢትዮጵያውያን በጣሊያን ጦር ላይ የተቀዳጁት አንጸባራቂ ድል በአገራችን ብቻ ሳይሆን በዓለም ህዝብ ዘንድ የጥቁር ህዝብን አስደናቂ ጀግንነት ያስመሰከረ ክስተት ሲሆን በየካቲት 12 ቀን 1928 ዓመተ ምህረት የፋሽስቱ የግራቪያኒ ጦር በአዲስ አበባና በአካባቢው ነዋሪ በሆኑ ኢትዮጵያውያን ላይ ለሶስት ተከታታይ ቀናት ያካሄደው አረመኔያዊ የዘር ማጥፋት ጭፍጨፋ ደግሞ ኢትዮጵያውያንም ሆኑ የዓለም ህዝቦች ምን ጊዜም ባንክሮ የሚያስታውሱት አሳዛኝ ክስተት ነው። በዚህ ወር ኢትዮጵያውያን የካቲት 12ን በሐዘን ያስታውሱበት ያድዋን ድል ደግሞ በደስታ የዘከሩበት በመሆኑ በዚሁ የዴሞክራሲያ እትም ስለ ሁለቱም አንስተን ለመተንተን አንቃጣም። የዛሬ 46 ዓመት በአገራችን የተከሰተው ሌላው ክስተት የካቲት 66 ህዝባዊ እንቅስቃሴ ሲሆን በአገራችን ታሪክ ጎላ ያለ ሚና ያለው ነው። ዛሬ አገራችን ለገባችበት አሳዛኝና አስኪ ሁኔታ በተመሳሳይነትም ሆነ በልዩነት ማሳያና ማነጻጸሪያ እንዲሁም ትምህርት መቅሰሚያ ሊሆን ስለሚችል ይህን የታሪክ ክስተት እንደ መግቢያ ባጭሩ አንስተን ወደ ዋናውና ወደ ወቅቱ የአገራችን ፖለቲካ ሁኔታ እናልፋለን። የካቲት 66ቱ ህዝባዊ እንቅስቃሴ ለረጅም ዘመናት በህዝብ ላይ በርካታ በደሎች ሲያደርስ የነበረውን የአጼውን ስርዓት የገረሰሰ የህዝባዊ ትግል ውጤት ነው። የተማሪዎችና የለውጥ ፈላጊዎች የመሬት ላራሹ ጥያቄ፣ የታክሲ ነጂዎች አድማ፣ የነገሌ ቦረና የወታደሮች አመጽ፣ የባንክ የመምህራንና የሌሎች ሰራተኞች የሥራ ማቆም አድማ፣ የእስልምና ሃይማኖት ተከታዮች የእኩልነት ጥያቄ የካቲት 66ቱ እንቅስቃሴ አካል የነበሩ ሲሆን እንቅስቃሴው በሂደት ስፋትና ጥልቀት አግኝቶ የብሔርና የሴቶች እኩልነት፣ የሃይማኖት ነጻነትና እኩልነት፣ የሰብአዊና ዴሞክራሲያዊ መብቶች እንዲሁም የህዝባዊ መንግስት ጥያቄዎችን አንግቦ ተነስተዋል። ይህ የመላው የኢትዮጵያን ህዝብ ድጋፍ ያገኘ እንቅስቃሴ የአጼውን ስርዓት አንኮታክቶ ለመጣል ቢችልም ህዝብን ለስልጣን የሚያበቃና የሚያስተባብር የጠነከረ ድርጅት ባለመኖሩ ስልጣን በባለቤቱ በህዝብ እጅ ሳይገባ በፋሽስታዊ ወታደራዊ ቡድን ሊጠለፍ ችሏል። የካቲቱ ህዝባዊ እንቅስቃሴን የተለየ ባህሪ የሚሰጠው ኢትዮጵያውያን በጾታ፣ በቋንቋ፣ በሃይማኖት፣ በብሔረሰብ፣ በእድሜ ሳይለያዩ በአንድነትና በህብረት ለዘመናት ጨቋኝ የነበረውን ስርዓት ለማስወገድ መታገላቸው ነው። የሙስሊሙ ህብረተሰብ ለሃይማኖት እኩልነት ድምፁን ሲያሰማ፣ የክርስቲያን ምዕመናን ከጎናቸው በመሆን ድጋፋቸውን ገልጸዋል። ለሰራተኞችና ለታክሲ ነጂዎች ትግል ተማሪዎች አጋር ሆነው ታግለዋል። ለሴቶች እኩልነት ወንዶች፣ ለብሔርና ብሔረሰብ እኩልነት የሁሉም ብሔረሰብ አባላት በግንባር ቀደምትነት በአንድነት ድምፃቸውን አሰምተዋል። ይህ በኢትዮጵያዊነትና በአብሮነት እጅ ለእጅ በመያያዝ የተካሄደው ትግል ኢትዮጵያውያን በቋንቋና በሃይማኖት በብሔርና በመኖሪያ አካባቢ ቢለያዩም በሽክሮች ተጋምደው ለሺ ዓመታት አብረው የኖሩ መሆናቸውን ያረጋግጣል። የካቲቱ አብዮት ዋናና መሠረታዊ የሆነው የህዝብ ጥያቄ ዴሞክራሲያዊ ሪፐብሊክ ይቋቋም፣ ይህንንም እውን ለማድረግ ሁሉም ፓርቲዎች፣ ቡድኖች፣ የሙያ ማኅበራት፣ ህዝባዊ አካሎች ወዘተ የሚያካትት ጊዜያዊ ህዝባዊ መንግስት ይቋቋም የሚል ሆኖ ሳለ ኃይሉን ተቆጣጥረው የነበሩ ክፍሎች የህዝቡን ጥሪ ወደ ጎን አድርገው የራሳቸውን ጊዜያዊ ወታደራዊ መንግስት አቋቁመዋል። የዛሬ 46 ዓመት በኢትዮጵያ ምድር እውን የሆነው የካቲት 66ቱ ህዝባዊ እንቅስቃሴ ያነሳቸው ዋና ዋና ጥያቄዎች ሙሉ በሙሉ እውን ሳይሆኑ በየምዕራፉ ስልጣን በያዙ ቡድኖች ተደፍተው ይኸው እዚህ ደርሰናል። ለ7 ዓመታት በአምባገነንነት በስልጣን ተሰይሞ የነበረውን የወያኔውን ቡድን ለማስወገድ ውስጡን ሲካሄዱ የነበሩ ህዝባዊ ትግሎች በመጨረሻዎቹ 3 ዓመታት ተጠናክረውና ጎልተው በመውጣት የወያኔን ቡድን ማንበርከካቸው ይታወቃል። ወያኔ በህዝብ ትግል ተንበርክኮ ጥፋተኛ እንደነበር መሎና ተገዝቶ አካሄድኩት ባለው የጥገና ለውጥ እንቅስቃሴ የህዝቡን ትግል ጠልፎ አጨናግፏል። ባለፉት ዓመታት ህዝባዊ ትግሎች የተካሄዱት በርካታ ወገኖች መስዋዕትነት የከፈሉት ለስር ነቀል ለውጥና ህዝባዊ ዴሞክራሲያዊ ስርዓትን ለመገንባት ሆኖ ሳለ አዲስ ጠቅላይ ሚኒስትር ተብየውን በመሾም የተደረገው የጥገና ለውጥ እንቅስቃሴ ስልጣንን ከወያኔ ወደ ኦህዴድ ኦዴፓ ከማሸጋሸግ በስተቀር ለህዝቡ ምንም የፈየደው የለም። እንዲያውም አገራችንን አሁን ለምትገኝበት ምስቅልቅል ሁኔታ ዳርጓታል። በአሁኑ ወቅት አገራችን እጅግ አሳሳቢ ሁኔታ ውስጥ ትገኛለች። የመኖር ነጻነት መገፈፍ፣ የጽንፈኛ ብሔረሰቦች መግነን፣ የቡድን የብሔርና የጎሳ መብት ከሌላው ገኖ መታየት፣ የሃይማኖት ክፍፍልን የሚገፋፉ ሴራዎች መጠናከርና መስፋፋት፣ የክፍፍልና የጥላቻ ፖለቲካ መሰራጨት፣ የሥርዓት አልበኝነት መግነን፣ የአስተዳደርና የፍርድ አካላት መዳከም፣ የጸጥታና ወታደራዊ ተቋሞች ለጽንፈኛ ብሔረተኞች ሰርጎ ገብነት መጋለጥ በጉልህ ከሚታዩት ችግሮች ውስጥ ዋና ዋናዎቹ ናቸው። ወንጀል ተከላካዮች ወንጀል ሰሪዎች ሆነዋል። በገዢው ክፍል ውስጥ ያለው ክፍፍል፣ የወያኔ ቡድን አፍራሽ እንቅስቃሴ፣ የኦህዴድ የበላይነት መጠናከር፣ በአንዳንድ አካባቢዎች የሚታየው ጦርነትና አገሪቱን ተብትበው የያዙ ሌሎች ጎላ ጎላ ያሉ ችግሮች ወደ እርስ በርስ ግጭት የሚወስደውን ጎዳና እያመቻቹ መሆኑ በጉልህ እየታየ ሲሆን፣ ወቅታዊና ሁለገብ መፍትሄ ካላገኙ ኢትዮጵያ እንደ አገር የምትቆይበትን ህልውና እየተፈታተኑ ለመሆናቸው አጠራጣሪ አይደለም። ዛሬ በአገራችን ውስጥ የመኖር ነጻነት ተገፏል። በአንዳንድ አካባቢ በሰላም ለመኖር ወይም ከአንድ ቦታ ወደ ሌላ ቦታ ለመንቀሳቀስ አዳጋች መሆኑ እየታየ ነው። በቅርቡ በደምቢዶሎ በጽንፈኛ የብሔረሰብ ቡድኖች የታገቱት በእድሜ ለጋና አብዛኛዎቹ ሴቶች የሆኑት የአማራ ዩኒቨርሲቲ ተማሪዎች ደብዛቸው ጠፍቶ ለወላጆቻቸው ሰቀቀን ሆነዋል። ያገዛዙ ባለስልጣኖች እንኳን እንዲህ አይነቱን አረመኔያዊ ተግባር አስቀድመው ሊከላከሉ ይቀርና የተማሪዎችን አፈና አንድ ጊዜ አላወቅንም፣ ሌላ ጊዜ ተፈተዋል፣ አንዴ ደግሞ እያጣራን ነው የሚሉ የተምታቱ መግለጫዎች በመስጠት በወላጆች ቁስል ላይ እንጨት ሲሰዱ ቆይቷል። በአማራው አካባቢ ከ10 ዓመታት በታች የሆኑ ደሃ ሕፃናት ከብት ሲጠብቁ ታፍነው ተወስደው የገንዘብ ካሳ ተጠይቆባቸዋል። ቤተሰቦች መክፈል ሲያቅታቸው አረመኔያዊ በሆነ መንገድ ታርደዋል። ዜጎች በሚናገሩበት ቋንቋና በማንነታቸው እየተለዩ በታጠቁ ኃይሎችና በቡድን በተደራጁ መንጋዎች ጥቃት ደርሶባቸዋል። አካላቸው ተጎድቷል። ከቀያቸው ተፈናቅለዋል። በዩኒቨርሲቲዎች ተማሪዎች ከአንዱ ወይም ከሌላ ብሔር በመሆናቸው ብቻ በርካቶች ተገድለዋል፣ ተደብድበዋል። ዛሬ ከአካባቢዎች ውጭ ባሉ ዩኒቨርሲቲዎች የሚማሩ ተማሪዎች የሚደርስባቸውን የሕይወትም ሆነ የአካል ጥቃት በመስጋት በሰከነ አእምሮ ትምህርታቸውን መከታተል ተስኗቸዋል። የሃይማኖት ተቋሞች፣ ቤተ ክርስቲያናት፣ መስጊዶች ተቃጥለዋል። የምዕመናን ንብረቶች ወድመዋል። ዜጎች በእምነታቸው ብቻ ተገድለዋል። የአካል ጉዳት ደርሶባቸዋል። ከኖሩበት ቦታ ተሰደዋል። በአንድ ወቅት አገራችን በዓለም ላይ በአገር ውስጥ በተሰደዱ ስደተኞች ብዛት ቀዳሚውን ስፍራ ይዛ እንደነበር እናስታውሳለን። የነዚህ ሁሉ ቀውሶች ጠንሳሾችም ሆነ አራማጆች በሚገባ የታወቁ ናቸው። አንደኛው ወያኔ፣ ሁለተኛው የጽንፈኛ ብሔረተኛ ቡድን፣ ሦስተኛው ደግሞ በስልጣን ላይ ያለው ክፍል ነው።
የወያኔ ቡድን ለ27 ዓመታት ያህል የዘረፈውን የኢትዮጵያ አንጡራ ሀብት የመለመለውን የሰው ኃይልና ያከማቸውን የጦር መሳሪያ በማንቀሳቀስ በተለያዩ የአገራችን ክፍሎች ውስጥ የሚያካሂደውን ማስተራመስ ቀጥሎበታል። ባለፉት 2 ዓመታት በተለያዩ አካባቢዎች ብሔርና ቋንቋን መሰረት አድርገው የተካሄዱ ግድያዎች፣ መፈናቀሎችና የንብረት መውደሞች ከጀርባቸው የወያኔው ቡድን ያለበት መሆኑ የማይካድ ነው። በመጀመሪያዎቹ ወቅቶች በኦሮሞና በሶማሌ ብሔረሰቦች መካከል የተካሄደው ጥቃት፣ ግድያና መፈናቀል ላብነት የሚጠቀስ ነው። በየዩኒቨርሲቲዎች በተማሪዎች መካከል ለተካሄዱ ግድያዎችና ፈናዎች፣ ለእምነት ተቋማት መቃጠል፣ ለምእመናን ግድያዎች፣ ለህገወጥ መሳሪያ ዝውውር ወዘተ ከስልጣን የተገፋው ወያኔ እጅ ያለበት መሆኑ አጠያቂ አይደለም። ሌሎቹ ከውጭ ተጋብዘው ገብተው እንዳሻቸው የሚጨፍሩ ብሔረተኛ ድርጅቶች ናቸው። በግለሰብ ሆነ በቡድን በቀጥታ ሆነ በተዘዋዋሪ አንዱን ብሔረሰብ በሌላው ላይ ያንዱን ሃይማኖት ተከታይ በሌላው ላይ በማነሳሳት በህዝብ ውስጥ ግጭቶች እንዲፈጠሩ፣ ግድያዎች እንዲፈጸሙ፣ የአካል ጉዳቶች እንዲደርሱ፣ የህዝብ መፈናቀል እንዲከሰት አድርገዋል። በዋና ከተማዋ በአዲስ አበባ፣ በለገጣፎና በቡራዩ፣ በሐረር፣ በአርሲና በባሌ፣ በሸዋ አጣዬና ማጀቴ፣ በጉጂ ዞን በጊዲዮ ተወላጆች ላይ የደረሰው ግድያና መፈናቀል፣ በቤኒሻንጉል ጉሙዝ የተፈናቀሉ የኦሮሞ የአማራ ተወላጆች፣ በዝዋይ ከተማ በወላይታ ተወላጆች ላይ የደረሰው ብሔር ተኮር ጥቃት፣ በጋምቤላ የደረሰው የዜጎች መፈናቀል፣ ሁሉም በብሔረተኛ ድርጅቶች ገፋፊነት የተደረጉ የሽብር እንቅስቃሴዎች ናቸው። የጽንፈኛ ብሔረተኛ ቁንጮ የሆነ ግለሰብም በማህበራዊ ሚዲያ ባካሄደው ቅስቀሳ ባጭር ጊዜ ውስጥ ተከታይ መንጋዎችን በማስተማራት ከ86 በላይ ዜጎችን ማስገደሉን እናስታውሳለን። በስልጣን ላይ ያለው የጠቅላይ ሚኒስትር ተብዬ ቡድንም በአገሪቱ እየተካሄደ ለሚገኘው የጸጥታ መደፍረስና በጉልህ ተከስቶ ለሚታየው ምስቅልቅል ሁኔታ በቀጥታም ሆነ በተዘዋዋሪ በኃላፊነት የሚጠየቅ ነው። በወለጋ ታጥቀው በሚንቀሳቀሱ የኦነግ ሸኔ አባላት ላይ እየተወሰደ ያለው እርምጃ፣ በኦሮሞ የብሔረሰብ ድርጅቶች መካከል የሚታየው ሽኩቻና ወደ ደም መፋሰስ እየሄደ ያለው እንቅስቃሴ አገሪቱን ወደ ባሰ ብጥብጥና ቀውስ ሊወስዳት እንደሚችል እየታየ ነው። በእንቅርት ላይ ጆሮ ደግፍ እንዲሉ የተለያዩ ውስብስብ ችግሮች በየቀኑ እየተቀፈቀፉ እንዳሸን እየበዙ በሄዱበት ሁኔታ ምርጫ የሚባለው ቧልት ታቅዶ ህዝባችንን ለበለጠ ቀውስና ደም መፋሰስ እየጋበዘ ይገኛል። በተለያዩ የአገሪቱ ክፍሎች የጸጥታ ሁኔታ ባልተረጋጋበት፣ ጽንፈኞች ትናንሽ ንጉሶች ሆነው በመንጋ እየተደራጁ የህዝብን ኑሮ በሚያውኩበት ሁኔታ፣ እንዲሁም በተለያዩ ክፍሎች መካከል በጉልህ የሚታየው ልዩነት በውይይትና በድርድር መፍትሄ ባላገኘበት ሁኔታ፣ የህዝብ ቆጠራ ሳይካሄድና ያውም የክረምቱ ዶፍ በሚበረታበት በነሐሴ ወር አገራዊ ምርጫ እንዲካሄድ ማቀድ አገሪቱን ለእርስ በርስ ጦርነት መዳረግ መሆኑ ግልጽ ነው። ዛሬ ዜጎች ከዳር እስከ ዳር አገራቸው ሉዓላዊነትና አንድነት እያሳሰባቸው መጥቷል። ፍርሃት፣ ስጋት፣ ጭንቀት ነግሶባቸዋል። ስልጣን በያዘው ቡድን ሙሉ በሙሉ ተስፋ በመቁረጣቸው የታያቸው ብቸኛው አማራጭ ወደ ፈጣሪ ልመና ማቅረብ ብቻ ሆኗል። መፍትሄው ምን ሊሆን ይችላል የሚለው በሁሉም አእምሮ ውስጥ የሚሰለሰል ጥያቄ ነው። ረጅም ታሪክ ያላት አገራችን ህልውናዋን ጠብቃ እንደ አገር ልትቀጥል የምትችለው ሉዓላዊነቷ ሲከበርና በዴሞክራሲያዊ ስርዓት ላይ የተገነባ የህዝብ አንድነት እውን ሲሆን ብቻ ነው። ለዘመናት በሽክሮች የተሳሰሩና የተጋመዱ በአንድነት በመኖሩ ረጅም ታሪክ ያላቸው ከ80 በላይ የሚሆኑ ብሔረሰቦቿ አንድነታቸውን እንደ ብረት አጠንክረው መኖር የሚችሉት ተብተበው የያዟቸውን የችግሮች ምንጮች ነቅሰው በማውጣት በግልጽ ተወያይተው ተደራድረውና በመፍትሄዎቹ የጋራ ህግና አብሮ የመኖር ስርዓት ለመቅረጽ ሲችሉ ብቻ ነው። ለዚህም ከአምባገነን ስርዓት ወደ ዴሞክራሲያዊ ስርዓት የሚያሸጋግር የሽግግር ሂደት እውን ማድረግ የግድ ነው። ኢህአፓ አገሪቱን ተብትበው ለያዟት ውስብስብ ችግሮች መፍትሄ ይሆናል በሚል የሚያቀርበው የሽግግር ሂደት ሐሳብ እኛ እናሻግራችኋለን በማለት ሲመጻደቅ የቆየው ጠቅላይ ሚኒስትር ተብየውም ሆነ ይህን ተቀበለው ሽግግር እየተደረገ ነው በማለት ቀንና ማታ የሚያደነቁሩንን ደጋፊዎቹ ከሚያቀነቀኑት የሽግግር አይነት በጣም የተለየ ነው። ላለፉት ሁለት ዓመታት ራሳቸውን ተፎካካሪ ፓርቲ በማለት የሚጠሩት እነዚህ ክፍሎች በተወሰዱት አንዳንድ የጥገና ለውጥ እርምጃዎች ረክተው እስከ ምርጫ ያለውን ጊዜ እንድትክክለኛ የሽግግር ሂደት በመቁጠር ችግሮቹ ሁሉ በሚቀጥለው አገራዊ ምርጫ ይፈታሉ በሚሉ የህልም ሩጫ ውስጥ ሲባዝኑ ቆይተዋል። ከቅርብ ጊዜ ወዲህ አንዳንዶቹ የጥገናው ለውጥ በሀገሪቱ ውስጥ ቀውስንና ችግርን ከመቀፍቀፍ በስተቀር ሰላምንና ጸጥታን ሆነ የተሟላ ዴሞክራሲን እውን ማድረግ የማይችል መሆኑን ሲረዱ የቀድሞ ዘፈናቸውን ትተው አዲስ ዘፈን መስፈን ጀምረዋል። ይሁን እንጂ ሽግግሩ ተጨናግፏል፣ ምርጫው ለበለጠ ቀውስና ደም መፋሰስ ስለሚዳርገን ከዚያ በፊት ውይይት እናድርግ የሚሉ የማይጨበጥ ምኞትና ህልም ከማስተጋባት ውጭ ለዴሞክራሲ ስርዓት መሰረት ሊጥል የሚችለውን የሽግግር ሂደት እንደ ሐሳብ ለመቀበል ፍላጎት ሲያሳዩ አልታዩም። ዴሞክራሲያዊ የሽግግር ሂደት ከአምባገነን ስርዓት ወደ ዴሞክራሲያዊ ስርዓት የሚያሸጋግር የአምባገነን ስርዓት የመጨቆኛ መሳሪያዎችን አስወግዶ ለእውነተኛው ዴሞክራሲያዊ ስርዓት መሰረት የሚጥል ብቸኛው መንገድ ነው። ዴሞክራሲያዊ የሽግግር ሂደት በተለያዩ አገራዊ ጉዳዮች ላይ የተለያዩ አቋሞች አመለካከቶችና ሐሳቦች የያዙ ኃይሎች በውይይትና በድርድር ብሔራዊ ስምምነትና መግባባት ላይ እንዲደርሱ መድረክ የሚሰጥ ለዴሞክራሲያዊ ስርዓት መሰረት የሆኑት አካሎችና ተቋሞች እንዲጠናከሩ ምቹ ሁኔታ የሚፈጥር በዜጎች ላይ የደረሱ በደሎችን ወንጀሎችን ወዘተ በእርቅና በመግባባት መንፈስ የሚያስተናግድ ሁሉም የህብረተሰብ ክፍል የሚሳተፍበት ብቸኛው መንገድ ነው። ዴሞክራሲያዊ የሽግግር ሂደት ጊዜያዊ መንግስት፣ የአንድነት መንግስት፣ የአደራ መንግስት ወዘተ ከሚሉት የተለየ ነው። በዞን ጊዜ እነዚህ የአስተዳደር አካላት የሚመሰረቱት በዴሞክራሲያዊ ስርዓት ውስጥ አንድ በህዝብ ምርጫ ወደ ስልጣን የመጣ ፓርቲ ከህዝብ ወይም ከፓርላማ አባላት ድጋፍ ሲያጣና በራሱ ፈቃድ ስልጣን ሲለቅ መንግስታዊ አስተዳደሩ በአገራዊ ምርጫ በሌላ ፓርቲ እስኪተካ ድረስ በጊዜያዊነት የአስተዳደር ተግባሮችን ለማከናወን እንዲቻል ነው። ባገነን አገዛዝን አስወግዳ ዴሞክራሲያዊ ስርዓትን ለመገንባት ዝግጁ ለሆነች አገር ግን የሽግግር ሂደት ጠቃሚ ብቻ ሳይሆን የግድ አስፈላጊም ነው። በሀገር ውስጥ አምባገነኑ ኃይል የተከላቸው ስር የሰደዱ ምስቅልቅል ሁኔታዎችን አስወግዶ ለእውነተኛው ዴሞክራሲያዊ ስርዓት መሰረት ለመጣል የሽግግር ሂደት ቢያንስ ከሶስት እስከ አራት ዓመት ጊዜ ይወስዳል። ነገ ለአምባገነንነትና ለቀውስ ምቹ የሆነ የሆይሆይታን ተግባር ከመፈጸም ጊዜ ወስዶ መሰረቱ የማይነቃነቅና ለማንኛቸውም አምባገነን ኃይል ጥቃት የማይበገር ጠንካራ ዴሞክራሲያዊ ስርዓት መገንባት በማናቸውም መለኪያ ተመራጭ ይሆናል። ቀደም ብሎ በተሰራጨ የዴሞክራሲ እትም ላይ እንደተገለጸው የሽግግር ሂደት ሁሉንም የህብረተሰብ ክፍሎች፣ የፖለቲካ ፓርቲዎች፣ የሙያ ማህበሮች፣ የብዙሃን ድርጅቶች፣ ታዋቂና አገር ወዳድ ግለሰቦች፣ ከየአካባቢው የተወከሉ ዜጎችን ወዘተ የሚያሳትፍ የውይይት የድርድርና የስምምነት መድረክ ነው። የሽግግር ሂደት ዓላማውም ሆነ ተግባሩ የሽግግር መንግስት ማቋቋም ብቻ አይደለም። በርግጥ በሽግግሩ ወቅት አገሪቱ እንደ አገር መቀጠል ስላለባትና መንግስታዊ የአስተዳደር ተግባሮች መከናወን ስላለባቸው የአስተዳደር አካል ያስፈልጋታል። ይህን ኃላፊነት በስምምነት በአገር ወዳድነታቸውና በሙያቸው ብቃት ላላቸው ሰዎች መስጠት ይቻላል። የሽግግር ሂደቱ ዋና ዓላማና ተግባር ግን በውይይት፣ በንግግር፣ በድርድርና በስምምነት ለአገሪቱ ዋና ዋናና መሰረታዊ ችግሮች ዘላቂ የሆኑ አስተዳደራዊ፣ መዋቅራዊና ህጋዊ መፍትሄ መስጠት ነው። ለዚህም ሁሉም የህብረተሰብ ክፍል የሚወከሉበትና የሚሳተፉበት የሽግግር ጉባኤ ወይም ሸንጎ መመስረት ቀዳሚ ተግባር ነው። ይህ የሽግግር ጉባኤ ወይም ሸንጎ በስምምነት በሚደረስበት የጊዜ ሰሌዳ የሚያከናውናቸው ተግባሮች በርካታ ቢሆኑም ህገ መንግስቱን በአዲስ መልክ መመርመርና ማሻሻል፣ መንግስታዊ ተቋሞች ለህዝብና ለአገር ተጠሪ የሚሆኑበትን መንገድ ማመቻቸት፣ በህብረተሰብ ውስጥ ሰላምና እርቅ እንዲሰፍ እንቅስቃሴ ማድረግና በህዝብ የተመረጠ ፓርቲ ወደ ስልጣን የሚወጣበትን መንገድ መቀየር ዋና ዋናዎቹ ናቸው። በዲሞክራሲያዊ ስርዓት ውስጥ በፈቃደኝነት ባንድ ላይ ለመኖር ለወሰነ ህብረተሰብ ህገ መንግስት የቃል ኪዳን ሰነድ እንደመሆኑ መጠን ባንድ አገር ውስጥ የሚገኙ ዜጎች በይዘቱ ላይ በአጠቃላይ ስምምነት ወይም ብሔራዊ መግባባት ሊኖራቸው ይገባል። አገራችን የተለያዩ ቋንቋዎች፣ ባህል፣ ሃይማኖት ወዘተ ያሏቸው ብሔርና ብሔረሰቦች ባንድነት የኖሩባትና የሚኖሩባት አገር ነች። አገራዊ ደረጃ የሚቀረጸው ህገ መንግስት ባንድ በኩል የነዚህን የተለያዩ የህዝብ ወገኖች ፍላጎትና ጥቅም የሚያስተናግድ መሆን ሲገባው፣ በሌላ በኩል ማንኛውም ዜጋ በየትኛውም የአገሪቱ ክፍል በነጻነት የመንቀሳቀስ፣ የመኖር፣ ሀብት የማፍራት ወይም ያሻውን የመምረጥ መብቱ የማይገረሰስ መሆኑ ህገ መንግስቱ ሊያረጋግጥለት ይገባል። በአሁኑ ወቅት በተግባር ላይ የዋለው ህገ መንግስት የወያኔ ቡድን ወደ ስልጣን ሲመጣ በወያኔና በግብረ አበሮቹ ትብብር የረቀቀ፣ በህዝብ ዘንድ ነጻ ውይይት ሳይካሄድበት በተጽዕኖ የጸደቀ፣ ለ28 ዓመታት የወያኔ አምባገነን አገዛዝ መሳሪያ ሆኖ ያገለገለ መሆኑ ግልጽ ነው። በህገ መንግስቱ በሰፈሩት የተለያዩ ጉዳዮች በአንቀጽ 39 ውስጥ በሰፈረው የብሔር ብሔረሰቦች የመገንጠል መብት ጉዳይ፣ በመንግስት አወቃቀር፣ በምርጫ ስርዓት፣ በምርጫ ቦርድ አስተያየም፣ በሰንደቅ ዓላማ፣ በብሔራዊ ቋንቋ፣ በዋና ከተማ፣ ሌሎች የቻርተር ከተሞች የማንነት መብት እንዲሁም በሌሎች ዋና ዋና ጉዳዮች ላይ የተለያዩ የህብረተሰብ ክፍሎች የተለያዩና ተጻራሪ የሆኑ አመለካከቶችና አቋሞች በመያዛቸው እነዚህ በውይይትና በድርድር እንዲሁም በውሳኔ ህዝብ አስተርቆ ብሔራዊ መግባባት ላይ መድረስ የግድ አስፈላጊ ይሆናል። ይህ በሽግግሩ ወቅት መከናወን ካለባቸው የተለያዩ ጉዳዮች አንዱና ቀዳሚው ነው። ብዙሃኑ መብቱንና ጥቅሙን የሚያስጠብቅበትና ወሳኝነቱን የሚያረጋግጥበት ዴሞክራሲያዊ ስርዓት በሀገሪቱ ውስጥ ያሉ መንግስታዊ ተቋሞች አካሎች ነጻና ገለልተኛ ሳይሆኑ ተግባራዊ ሊሆን የሚችልበት እድል የመነመነ ነው። የሀገሪቱ ወታደራዊና የጸጥታ ተቋሞች፣ የፍርዱ ተቋም፣ የአስተዳደር ተቋሞችና አካሎች ፍጹም ገለልተኛና ከማንኛውም ፓርቲ ሆነ የቡድን ተጽዕኖ ቁጥጥር ነጻ መሆን አለባቸው። የአገርና የህዝብን ነጻነት ለመጠበቅ፣ የህግ የበላይነትን ለማስከበርና የአገሪቱን ሁለንተናዊ የአስተዳደር ክንዋኔዎች ለመፈጸም ከመላው ህዝብ ኃይልና ስልጣን የተሰጣቸው ተቋሞችና አካሎች ነጻና ገለልተኛ ካልሆኑ የግለሰብም ሆነ የቡድን አምባገነን ገዢዎች መጠቀሚያ ሆነው ህዝብን ሊበድሉና ሊጨቁኑ እንደሚችሉ የአገራችንም ሆነ የሌሎች በርካታ አገሮች ተመክሮች በግልጽ የሚመሰክሩ ናቸው። በአሁኑ ወቅት በአገሪቱ የሚገኙት መንግስታዊ መዋቅሮች ነጻና ገለልተኛ እንዲሁም ተጠሪነታቸው ለአገርና ለህዝብ ብቻ እንዲሆን የማስቻልና እንዲሁም ተጠሪነታቸውን በዘላቂነት የህዝብ ለማድረግ የሚያስፈልገውን የቁጥጥር ስልትና ዘዴ የመስለም ተግባር በሽግግር ሂደት በሚቋቋመው የሽግግር ጉባኤ ወይም የሽግግር ሸንጎ ይከናወናል። በ27 ዓመታት የወያኔ የስልጣን ዘመን እንዲሁም ላለፉት 2 ዓመታት በተካሄዱ ጥገናዊ ለውጦች በወገኖች ላይ በርካታ በደሎች ደርሰዋል፣ ወንጀሎች ተፈጽመዋል። ወንጀለኞች ጥፋታቸውን አምነው ለቅጣት ዝግጁ የሚሆኑበትና ይቅርታ የሚጠይቁበት፣ ተበዳዮችም ይቅርታ የሚሰጡበት እንዲሁም ጥፋታቸው ከባድ የሆነ ለፍርድ የሚቀርቡበት የሰላምና የይቅርታ የእርቅ እንቅስቃሴ የሚካሄደው በሽግግር ሂደት ነው። የሽግግሩ ምክር ቤት ይህ ተግባር የሚያከናውነው የሰላምና እርቅ ኮሚሽን በማቋቋም ነው። የኮሚሽኑም ተግባርና ተልእኮም የበቀል እርምጃ ለመውሰድ ሳይሆን እንቅስቃሴው ለተከታታይ ትውልዶች ትምህርት ሆኖ ወንጀሉ እንዳይደገም ለማድረግ ነው። እዚህ ላይ መዘርዘሩ አስፈላጊ ባይሆንም በሽግግሩ ሂደት የሚከናወኑ ሌሎች በርካታ ጉዳዮች ይኖራሉ። በአሁኑ ወቅት በአገራችን ጎላ ብለው የሚታዩ ችግሮችን ለማስወገድም ሆነ በዘላቂነት ዴሞክራሲያዊ ስርዓትን ለመትከል የሽግግር ሂደትን እውን ከማድረግ ሌላ የተሻለ አማራጭ የለም። በርግጥ ጽንፈኛ ብሔረተኛነት በነገሰበት የኛ የሁላችንም ከሚለው ይልቅ የኔ የቡድኔ ወዘተ የሚለው ስሜት በበረታበት ልዩነትና ጥላቻ መድረኩን በያዙበት መደማመጥ በጠፋበት ሁኔታ የሽግግር ሂደትን ተግባራዊ ለማድረግ ፈተና መሆኑ ግልጽ ነው። የሽግግር ሂደት የተጨባጭ ሁኔታ ምንነት መገንዘብን ልበሰፊ መሆንን አርቆ አሳቢነትን ይጠይቃል። በዛሬዋ ኢትዮጵያ ማንም ግለሰብ ሆነ ቡድን ብሔር ሆነ ብሔረሰብ የሌላውን መብት ጥቅምና ፍላጎት ረግጦ ሊሄድ የማይችል መሆኑን መረዳት ይኖርበታል። በተግባር ለማዋል ቢጥር እንኳን ተከታታይና ማለቂያ የሌለው የርስ በርስ ፍጅት ሊያስከትል እንደሚችል መገንዘብ የግድ ነው። ስለሆነም በአርቆ አሳቢነትና በልበሰፊነት ችግሮች በውይይት በድርድርና በመግባባት ሊፈቱ የሚችሉበት የሽግግር ሂደት እውንናድርግ በማለት ለሁሉም የህዝብ ወገኖች ጥሪያችንን እናስተላልፋለን። ሁላችንም በህብረት ባንድነት በእኩልነት ለምንኖርባት ኢትዮጵያ የጋራ ድርሻችንን እንወጣ። ኢትዮጵያ ነበረች አለች ትኖራለች።
ከሞለ ፋሽስቶ ያቦይ ፕሬስ ዛሬም ለቆጠኑ እንበረከክ የነፃነት ዋጋ ድንበሩ ከዚያለው በዘመን አመር
አብረን እንነሳ ከዘለዳው ችግራችንም አንድ ህልማችንም ያው ነው። አንዱን ከሌላኛው የማንለያየው ማጭበርበር ማታለል የማያስፈልገው እውነተኛው ትግል ህይወት ጠያቂ ነው። የትም ሸሽቷል ወጣ ያለው ባገሩ ነው። የተቆራኘ ነው እጣችን እርስ በርስ አንዱ ኋላ ቢቀር ሌላው ተንደርድሮ የትም አይችል ሊደርስ። አንደኛው ባጠፋው ሌላው ይወቀሳል ሌላኛው ባለማው ሁሉም ይወደሳል። አንድ ነው እጣችን ወይ መልማት ወይ መጥፋት በሌለ ነገር ላይ አያሻም መጓደል። እንቁም ተባብረን ለሐቀኛ ትግል እኔ ለኔ ሳይሆን እኛ ለኛ እንበል። የለየላቸውን የሀገር ጠራቶች እያቸው ለይተህ ተከፋፍሎ ኑሮ ይሰልችህ ይምረርህ። ነጻነት ክንጠብቅ ለሀገር ተሰውተህ ተማመን በህዝብህ ተማመን በራስህ። ኑሮውን የሚያከብር እምነቱን ያጸና ሕይወትን ለማደስ አይፈጥርም ችግርን አይለግምም በራስ ራስ የራስ ሌባ ከሆነ ሰራቂ ያስመስልም እንኳ ይሆን ይሰነዋል ለሌላው አሳቢ አዛኝ ተጨናቂ የምድር አፈር ጭቃ በሰውነቱ ላይ ለቅልቆ ለቅልቆ የማይመስል ነገር የሌላውን ጉድፍ ልጥረቅ ሲል ተጨንቆ ግልን ሳይደፍር እንዴት ሰው ለራሱ በራሱ ይዋሻል ባፉ ወርዶ ጠምዶ በጠላው ይሸሻል ካልታመመ መቀር ጤናው ካልተነካ ውሽንፍር ላይ ቆሞ ማንም ሰው አይረካ ሁሉ ሰው ይያሻል አገር የሚሰራ ለምን ዞር በላትበል እንዋል ባተካራ ለማይቀረው ነገር ህዝብ አውቆ ሲነሳ እውነቱን ተረድቶ ለሚያስተካክለው አቧራውን ጠርጎ ቅጠሉን ጎትቶ ገፍትሮ ድንጋዩን ነቅሎ ተክሉን ጉቶ ምን ያቀዣብራል የባጡን የቆጡን ጊዜው ደርሶ ሊታይ ሁሉም ሊያውቀው ልኮን የተቆራኘ ነው ዕጣችን እርስ በርስ ጊዜ ባመጣብን ማንም ማንን አይከስ ይልቅ ህዝባችንን እናብቃው ለክብሮ እንደ ሰው ሰው ሆኖ ይኖር በሀገሩ
Ya ganana